ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። ጠቅላይ ሚኒስትር አብይ አህመድ አዲስ የካቢኔ በነገው ዕለት ይፋ ያደርጋሉ ተብሎ ይጠበቃል።
ዘጋቢያችን እስክንድር ፍሬው ከኢህአዴግ ከፍተኛ ባለሥልጣናት ያገኘውን መረጃ ተንተርሶ ዜናውን ያደርሰናል። የዩናይትድ ስቴትስ የቀድሞዋ ቀዳማዊ እመቤት ባርብራ ቡሽ አርፈዋል ዘገባ ይኖረናል።
ሙዚቀኛ ታምራት ደስታ በወጣትነት እድሜው በዛሬው ዕለት በድንገተኛ ሁኔታ ሕይወቱ ማለፉ ታውቋል።
ምኒልክ ሄጄ ያየሁት ምንድን ነው? በትክክል ገብቼ አስከሬኑን አየሁኝ፣ አረጋገጥኩ።
አንለያይምና ሐኪሜ ነሽ በወጣትነት እድሜው በርካታ አድናቂዎችን ያተረፈው አልበም ከመለቀቁ አስቀድሞ ከባልደረባችን መስታወት አረጋው ጋር ቆይታ አድርጎ ነበር።
ዘፋኝ መሆን ነው የምፈልገው። የትም ቦታ ትንሽ ስፖርት ሰራ ነበር ማለት ያውቻ ምናምን እንደዛ ነገር ሲሰራ ነበር፣ ግን ሞር ኢንተረስቴ ዘፈን ነበር። ደግሞ ከልጅነቴም ስለምዘፍን ስለነበረ ሰውም እንደዛ ነበር የሚያስብ ነበር። ምን ትሆናለህ ሲባል ዘፋኝ ሆናለሁ ነበር እንደምል አስታውሳለሁ።
ሌላኛው ዘገባ ፌስቡክን ይመለከታል። የማህበረሰብ መገናኛ ብዙሃን ከባለቤቶቹ ፈቃድ ውጪ ለሌላ ሰው ሊተላለፍ የማይገባው የግለሰቦችን መረጃ በማሳለፉ ጥያቄ በዝቶበታል። ይህ እንዴት እናንተን ይመለከታል? የባለሙያ ማብራሪያ ይዘናል።
ኢትዮጵያ ውስጥ ፌስቡክ ባለ ሁለት ስለት ቢላዋ ነው ማለት ይቻላል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዓለም አቀፍ ዜናዎች ተመልሰን መጥተናል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የአሜሪካ የመረጃ ድርጅት የሲአይኤ ዳይሬክተር ማይክ ፖምፒዮ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በሚስጥር ተገናኝተው ተነጋግረዋል የሚለው ዜና ትክክል ነው ሲሉ ዛሬ አረጋገጡ። ውይይቱ ያለ እንቅፋት ነው የተካሄደው ሲሉም በትዊተር አስታውቀዋል። ፕሬዚዳንት ትራምፕ በሁለቱ ወገኖች መካከል መልካም ግንኙነት ተመስርቷልም ብለዋል። በፕሬዚዳንት ትራምፕና በሰሜን ኮሪያው አቻቸው ኪም ጆንግ ኡን ጋር ወደፊት ሊካሄድ የታቀደውን ጉባኤ አስመልክቶም ዝርዝሩ ትኩረት ተሰጥቶት በመሰራት ላይ መሆኑን ትራምፕ አክለው ገልጸዋል።
የዓለም አቀፉ የኬሚካል ጦር መሳሪያዎች መርማሪ ቡድን አባላት ሊጎበኟት ባለችው የሶሪያዋ ዶማ ለቡድኑ ስራ ሁኔታዎችን የማመቻቸት ተልዕኮ ይዞ ወደዚያ ያቀናው አንድ የተባበሩት መንግስታት የጸጥታ ጉዳዮች ቡድን ተኩስ እንደተከፈተበትና የተጠመደ ፈንጂ ፍንዳታ እንደገጠመው ተዘገበ። በድንገቱ የተባበሩት መንግስታት ድርጅት ሰራተኞች ያለመጎዳታቸውን የመንግስታቱ ድርጅት ምንጮች ለአሜሪካ ድምጽ ሬዲዮ ገልጸዋል። ምርመራው በሚካሄድበት የመጀመሪያ ስፍራ ከፍተኛ ቁጥር ያለው ሰው መሰባሰቡንና በመንግስታቱ ድርጅት የጸጥታና የደህንነት ጉዳዮች ክፍል በተሰጠው ምክር መሰረት ልዑኩ ከአካባቢው እንዲወጣ መታዘዙን ዓለም አቀፉ የኬሚካል ጦር መሳሪያዎች ቁጥጥር ድርጅት ኃላፊ ገልጸዋል።
አዲሱ የተባበሩት መንግስታት ድርጅት የየመን ልዩ መልእክተኛ ማርቲን ግሪቭስ በአንድ ዋና የከተማይቱ ማዕከልና እጅግ ጠቃሚ በሆነ ወደብ ላይ ወታደራዊ ዘመቻ ሊካሄድ መቻሉን የሚገልጹ ዘገባዎች መጠቆማቸውን የሀገሪቱን የእርስ በርስ ጦርነት ለማብቃት የነበረን ተስፋ ሙሉ ለሙሉ ያጨልማል ሲሉ የጸጥታ ምክር ቤቱን አስጠንቅቀዋል። እዚህ በዋሽንግተን ዲሲ የትራምፕ አስተዳደር በየመን የሚከተለውን ፖሊሲ የሚከላከሉ ከፍተኛ ባለስልጣናት ለሶስት ዓመታት የዘለቀውን ሁከት ለማብቃት የሚያስችል ሙከራ አላደረጉም ተብለው በሁለቱም ፓርቲዎች ሴናተሮች ተነቅፈዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አዲስ ካቢኔ አዋቅረው በነገው ዕለት ይፋ ያደርጋሉ ተብሎ ይጠበቃል። የሀገር ውስጥ የመገናኛ ብዙሃንና ለአሜሪካ ድምጽ የተናገሩ ከፍተኛ የኢህአዴግ ባለስልጣናት ዝርዝር መረጃ ሳይሰጡ የካቢኔ ሚኒስትሮች በነገው ዕለት በፓርላማ እንዲጸድቁ የሚቀርቡ መሆናቸውን አመልክተዋል ይለናል እስክንድር ፍሬው ማምሻውን ከአዲስ አበባ ያደረሰን ዜና።
የነገው የኢትዮጵያ ፓርላማ የመጀመሪያ አጀንዳ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ የሚያደርጉት የካቢኔ ሹምሽር እንደሚሆን የገዢው ፓርቲ ምንጮች ገልጸዋል። በዚህም መሰረት አንደኛ ባሉበት የሚቀጥሉ የካቢኔ ሚኒስትሮች እንደሚኖሩ፣ ሁለተኛ ካሉበት ኃላፊነት ወደ ሌላ ኃላፊነት የሚሸጋሸጉ እንደሚኖሩ ተቆመዋል። እነዚህ ምንጮች እንዳሉት ባሉበት ከሚቀጥሉት ሚኒስትሮች መካከል ረዘም ላለ ጊዜ ካሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በቅርበት የሰሩት ዶክተር ወርቅነህ ገበየሁ አንዱ ናቸው። እናም ዶክተር ወርቅነህ በያዙት የውጭ ጉዳይ ሚኒስትር ኃላፊነት እንደሚቀጥሉ ነው ምንጮቹ ያረጋገጡት። ጠቅላይ ሚኒስትሩንና ምክትላቸውን ጨምሮ 31 የነበረውን የካቢኔ አባላት ቁጥር ወደ 30 ዝቅ የሚያደርግ አዋጅ እንደሚጸድቅም ይጠበቃል። የካቢኔ አባላት ቁጥር የሚቀንሰው በአዋጁ መሰረት የእንስሳትና አሳ ሀብት ሚኒስቴር ከርሻና ተፈጥሮ ሀብት ሚኒስቴር ጋር በመዋሃድ አንድ ሚኒስቴር መስሪያ ቤት ስለሚሆኑ እንደሆነም ምንጮቹ ጠቅሰዋል። የተዋሃደውን የሚኒስቴር መስሪያ ቤት እንዲመሩ የሚሾሙት ደግሞ የኢሃደግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ እንደሚሆኑ ጠቁመዋል። ከፌደራል ኃላፊነታቸው ወደ ሌላ የኦሮሚያ ክልል ኃላፊነት የተሸጋገሩትን ዶክተር ነገሪ ሌንጮን የሚተካ ሌላ ሰው እንደሚሾምም ይጠበቃል። በዚህ መሰረት የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አቶ መለስ አለም የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር በመሆን ሊሾሙ እንደሚችሉ የምንጮቹ እምነት ነው። የፓርላማው የነገ ስብሰባ ተጨማሪ አጀንዳ አባዱላ ገመዳን የሚተካ አፈጉባኤ መምረጥ ነው። ምንጮቹ እንዳሉት በሂደት ሲታይ የቆየው የእርሳቸው የስልጣን መልቀቂያ ጥያቄ ተቀባይነት ያገኛል፣ ሌላ አፈጉባኤ ይሾማል። ወይዘሮ ሙፈሪያት ከማል አዲሷ አፈጉባኤ እንደሚሆኑም ነው የሚጠበቀው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ድምፃዊ ታምራት ደስታ በዛሬው ዕለት ድንገት ሕይወቱ ማለፉ ታውቋል። ታምራት ደስታ አንለያይምና ሐኪሜ ነሽ በሚሉ ዘፈኖቹ በእጅጉ የሚታወቅ ሲሆን የመጀመሪያ አልበሞቹ ተወዳጅ እንደነበሩ ይታወሳል። ድምፃዊ ታምራት ደስታ ባለትዳርና የአምስት ልጆች አባት ነበር። ጽዮን ግርማ ዝርዝር አላት።
ሐኪሜ ነሽ መድኃኒቴ ከሚታወቅበት የሙዚቃ ስራዎቹ ቀዳሚው ነው የድምጻዊ ታምራት ደስታ። ዛሬ ታምራት በህይወት የለም፣ ህይወቱ ያለፈው ደግሞ በድንገት ነው ይላል የቅርብ ጓደኛው የአቻሬ ጫማ ባለቤት ቸርነት መንገሻ። በአሁኑ ሰዓት የሞተበትን ምክንያት በግልጽ ለማስቀመጥ እንኳን አንችልም ይላል።
ሁሉም ሰው ማለት ይቻላል ይሄ ነው ያጋጠመው ብሎ ለመናገር አሁን እጅግ በጣም አስቸጋሪ ነው። ምክንያቱም ትላንትና ጉሮሮዬን ቶንሲል አመመኝ ማለቱን ነው የምናውቀው። በተረፈ ዛሬ ወደ ክሊኒክ ሄደ፣ ብቻውን ሄደው በስነ ስርዓት መኪና እየነዳ ስላሴ የሚባል ክሊኒክ እዛው ሰፈሩ አካባቢ የሚኖርበት ሰፈር አካባቢ ሳሊ ትምህርት አካባቢ መኪና በትክክል አስተካክሎ ወደኋላ ሄዶ ፓርክ አድርጎ ከጥበቃዎችን ተገቢው ሰላምታ ሰጥቶ በስርዓት ነው የገባው። ከሀያ ደቂቃ በኋላ በአካባቢ ግርግር ተፈጠረ፣ ተዝለፍልፎ ወድቋል፣ መርፌ ወቅተውታል። ከዛ በኋላ አምቡላንስ ጭነው ወደ ሚኒሊክ ሆስፒታል ነው የወሰዱት። ሚኒሊክ ሆስፒታል ሲደርስ የሚኒሊክ ሐኪሞች በፊት ለፊት ለኔ እንደነገሩኝ አስከሬን ነው ይዞ የደረሰው ነው ያሉ።
ቶንሲሌን ታመም ያለው ብሎ ሲሄድ ለሰው ተናግሮ ነበር የሄደው? ማናየው እነዚህን ሁኔታዎች በሆስፒታል ውስጥ
ማንም ዛሬ አላየውም። ትላንትና ቶንሲሉን እንዳመመው ለኔም ነግሮኛል። ዛሬ ግን ወደ ክሊኒክ ሲሄድ ለማንም ኢንፎርሜሽን የለም፣ ተነስቶ ነው የወጣው።
እነዚህ መረጃዎች ከየት አገኛችኋቸው? በሆስፒታል ውስጥ የነበረውን
ከጥበቃዎች ነው። ምክንያቱም ታምራት መኪናውን እዛው ነው ትቷት አስከሬኑ ሄደዋል። መኪናዋን ለማየት ሄድን፣ ጥበቃዎችን አናገራቸው። ሲገባ በስነ ስርዓት መኪናው አስተካክሎ ቆሞ ሰላም ብሎን ነው የገባው። ከዛ በኋላ ካኪም ጋር ከተነጋገረ በኋላ አፈላጊው ኢንተርቪው ካረገ በኋላ መርፌ ካርዶለት መርፌ ተወቅቷል። ከዛ በኋላ ተዝግፍልፎ ወደቀ። ወደ ሚኒሊክ ይወሰድስ በአምፑላንስ ጨመር ተደናግጦ
ሚኒሊክ ሄዳችሁ ሜታውን ለማጣራት
ሚኒሊክ ሄድን። ሚኒሊክ ደግሞ እዛው አጣሩም እዛው አረመሩም ወደ ሌላ ነው ሪፈር የሚያደርጉት። ሚኒሊክ ሄጄ አየሁት ምንድነው በትክክል ገብቼ አስከሬኑን አየሁኝ። አረጋግጥ ፖሊሶች መጥተው ማለት አባዲና ነው ምንለውኛ በእኛ አሻራ ምንም ሁሉ ነገር አነሱ፣ ፎቶግራፍ አነሱ። ንብረቶቹን የመኪናውን ቁልፍ ሁሉ ከሰበሰቡ በኋላ አስከሬኑ በተገቢው መንገድ ወደ ምርመራ ወዳለበት ሆስፒታል ወደ ዮሐንስ አካባቢ አንድ የግል ሆስፒታል አለ ወደዛ ሄዷል። እነሱ ደግሞ ውጤቱን የምንነግራችሁ ነገ ነው ብለዋል። ነገ ነው የምናውቀው በምን እንደሞተ። እንግዲህ ደርሶበት የነበረ ችግር ካለ ማወቅ የምንችለው ከነገው ምርመራ በኋላ ማለት ነው።
ወዳጆቹ እንደነገሩን ታምራት ደስታ የተወለደው በደቡብ ክልል በሐዋሳና በሻሸመኔ መካከል ባለች ጥቁር ውሃ በተሰኘች ትንሽ ከተማ ነው። ያደገው ደግሞ ሻሸመኔ ውስጥ ነው። ዘፈን መስራት የጀመረው ድሬዳዋ ከተማ ነው። ወደ አዲስ አበባ ተመልሶ በ1996 ዓ.ም አንለያይም የተሰኘ የሙዚቃ አልበም አወጣ። የአልበሙ መጠሪያ አንለያይም የተሰኘውን ዘፈን ጨምሮ ብዙዎቹ ዜማዎች እጅግ ተወደውለት ነበር። በአልበም ሽያጭም በወቅቱ ወጥተው ከነበሩ 5 ከፍተኛ የሽያጭ ደረጃን የተቆጣጠሩ አልበሞች ውስጥ ተካቶ ነበር። ለታምራት ደስታ ሐኪሜነሽ ከዛ ሰፈር ካንቺ አይበልጥም ሊጀማምረይ ነውና ሌሎችም ዜማዎቹ በአድማጮቹ ዘንድ የተወደዱለት ስራዎቹ ናቸው። የታምራት ደስታን ህይወት ማለፍ ሻሸመኔ የሚገኙት እናቱና ኮንድሞቹ አንዱ መስማታቸውን የገለጹት ወዳጆቹ የቀብር ስነ ስርዓቱ በነገው ዕለት በአዲስ አበባ ከተማ ላይ ለማከናወን ኮሚቴ አዋቅረው እየተነጋገሩ እንደሆነ ገልጸውልናል። ታምራት የመጀመሪያዋ ሴት ልጅ የ10ኛ ክፍል ተማሪ ስትሆን በአጠቃላይ 5 ልጆች አሉት ብለውናል ወዳጆቹ። እኛንም ማየት ስትመጪሱ ብሎት ለቡርተናከን በንባንገለንገት ሰባያ ግደን ዘመዳት ማግኖር አፍቆነውና የተራነው ፍቅር እኛንም ማየት ስትመጪሱ ብሎት ለቡርተናከን በንባንገለንገት Bawaya keden zamadat mar binori Apo nauna yataranu fikri
በህዝብ ዘንድ በወጣትነት እድሜው ተወዳጅነት ያገኘው የታምራት ደስታ ቀዳሚ አልበም ከመውጣቱ አስቀድሞ ከባልደረባችን መስታወት አራጋው ጋር ስለ አስተዳደጉና ስለ ሙዚቃ ስራዎቹ ቆይታ አድርጎ ነበር።
ያደኩት ሻሸመኔ ነው። ግን የተወለድኩት ደግሞ በሻሸመኔና በአሳ ማከለ ላይ ትንሽ ከተማ አለች ጥቁር አርማ ተባለ እዛ ከተማ ነው የተወለድኩት። ያው ያደኩት ሻሸመኔ ስለሆነ ቢሰዎችም ያሉ ሻሸመኔ ስለሆነ ሻሸመኔ ሊነኝ ነው የሚባለው። እንግዲህ ሙዚቃ ጀመርኩት ለመጀመሪያ ጊዜ ድሬዳዋ እጅ ነው። ድሬዳዋ 1989 አካባቢ እዛ ጀመርኩኝ። ከዛ በቀጥታ ወደ አዲስ አበባ መጣሁኝ። እንግዲህ በደንብ ደስ የገባሁት አዲስ አበባ ከመጣሁ በኋላ ማለት ነው። ድሬዳዋ እዛ ጨርቃጨርቅ የኪነት ቡድን የሚባል ነበር፣ እዛ ውስጥ ነበር የምሰራው። ከዛ እዛ ሰርቼ እዛ ፋብሪካ ሲዘጋ ወደ አዲስ አበባ መጣሁኝ ማለት ነው።
በምን አጋጣሚ ሄድክ ማወቅ ይችላል?
አዎ ይችላል። ያሳደገኝ ሰውዬ እዛ ስለነበረ እሱን ለመጠየቅ ነው የሄድኩት።
ስንተኛ ልጅ ነህ ለቤተሰቦች?
ሁለተኛ።
ስንት ናችሁ ጠቅላላ?
3 ወንድ ነን ሴት የለም። የሰራኋቸው ዘፈኖች ጠቅላላ አምኜባቸው ነው የሰራሁት። ጥሩ ናቸው ብዬ መርጬ ግን አትሊስት ላንተ ለነፍስህ የሚቀርብ አይደል ያልሽ እንደማለት ነው። ሐኪሜ ነሽ እንግዲህ ያው ስኑ ድራስ
እስቲ እንስማው ትንሽ እናስታውሰው
ካልሽ ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ መምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺን ሳልቀደም አንቺን የመሰለ ሌላ ሰው ቢኖርም ለዓይኔ ሞላል እንጂ የነፍስ አይዘምርም ጠረንሽን ለመቼ እንደ ናርዶስ ሽቶ ለሊቱ እንዴት ይንጋ ለምሳሌ ከኛ በፊት ፌመኑ ታዋቂ ሆኖ ያለፉት ዘፋኞች እኛን አበርትተውናል። እኛ እነሱ ጋር ለመድረስ ስንጥር ቢያንስ እኩል ባነን እንኳን የተወሰነ እንትን አሳደጋለን ራሳችን። በሙዚቃውም እድገት ይገኛል፣ ለውጥ ይኖራል። ከሀገር ውስጥ አልፎ ዓለም አቀፍ መልክ የሚይዝበት ደረጃ ይኖራል። ስለዚህ ደግሞ የግድ ዘፋኞቹ ድምጻኞቹ መብዛት አለባቸው ባይነኝ።
አሁን ድምጻው ይነ አንተ ሌላ ተጨማሪ ነገር እንደዚህ ደግሞ ብሰራ በዚህ ሙያ ውስጥ ደግሞ ገብቼ እንዲባደርግ ምን ለው ነገር አለ?
የማሰባቸው ነገሮች አሉ። ያንን ነገር ማድረገው ግን ሲንታየም አይደለም። ነገሩን እንድናገር ከፈቀድሽ እኔ ባለውበት አካባቢ ብዙ ጊዜ አሁን ለምሳሌ ብዙ የጎዳና ተዳዳሪዎች አሉ። እዛ አካባቢ ላይ ምንም አይነት ለምሳሌ ሆስፒታል የለም። እኔ አሁን በሙያተኛ ባልሆንም በትርፍ ጊዜ ያንን ነገር መስራት ራሴን ተቀሜ እዛ አካባቢ ያለውን ህዝብ ለመጥቀም ማስበው ነገር አለ። ያ ምንድነሱ ህብረተሰቡ በመጠነኛ የሆነ ክፍያ እየመጣ ሊታከም ይችላልበት አንድ ትልቅ የሆነ ሆስፒታል ለህብረተሰቡ አስፈላጊ የሆኑ ነገሮች አሉ። ለምሳሌ ትምርት ቤት የገለተ ምርት ቤት ሆስፒታል ያሉ ነገሮችን ከፍቼ በዛ ነገር ውስጥ ከዘፈን ባሻገር በዛ ነገር ውስጥ ከባ ደስ ይለኛል። መርገተኛ ነኝ አይዞሽ እንጀምር ዛሬ እንደገል በያዝነው ፍቅር ምን አለ በይኝ ለሰው ባይመስልም አንለያይማ አንለያይም መገዴ ለማንለያይም ለተንም ያደው በዙለው ለንተ ንሱ ሰው ገፋ ያለኝ ስለ የማዶስ ግን ባልኩት አፋፉን ይቅርበኔ ያየው ይደፈደ።
ወደ ተከታዩ ዘገባችን እናልፋለን። ከባለቤቶቹ ፈቃድ ውጪ ለሌላ ሰው ሊተላለፍ የማይገባው የግለሰቦች መረጃ ከፌስቡክ ተወስዶ ለሌላ ድርጅት ሊሰጥ መቻሉ የፌስቡክ መስራችና ባለቤቱን ማርክ ዙከርበርግ በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ለሁለት ቀናት በጥያቄ እንዲመረመር አድርጎታል። ከማህበራዊ ሚዲያ አውዶች አንዱና ግዙፉ የሆነው ፌስቡክ መስራች ይህ የጥያቄና መልስ ምርመራ ወዴት ያደርሰው ይሆን? ጉዳዩ ለኢትዮጵያውያን ተጠቃሚዎችስ የሚሰጠው አንድምታ ይኖር ይሆን የሚሉ ጥያቄዎችን ያነሳችው ጽዮን ግርማ በኦሬገን ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽንስ የዶክትሬት ጥናት በማድረግ ላይ የሚገኙትን አቶ እንዳልካቸው ጫላን አነጋግራለች።
አቶ እንዳልካቸው ጫላ፣ እንግዲህ በመጀመሪያ ለቃለ ምልልስ ፈቃደኛ በመሆንህ እናመሰግናለን። አሁን በኦሬገን ዩኒቨርሲቲ ከምታደርገው የዶክትሬት ዲግሪ ጥናት በተጨማሪ ከማህበራዊና ከዲጂታል ሚዲያ ጋራ በተያያዘ በርካታ ጥናቶችን ታደርጋለህና እንግዲህ ለዛሬ በመግቢያው ወደ ጠቀስነውና የፌስቡክን መስራች ማርክ ዙከርበርግን ወደ ዩናይትድ ስቴትስ የህግ አውጪዎች ፊት ወደ ቆመው የሰዎችን ግላይ መረጃ ሳያውቁት ለሌላ ወገን እንዲወሰድ ተደርጓል ወደ ተባለው እንግዲህ ይሄ ካምብሪጅ አናላቲካ ወደ ተባለው ተቋም ተወስዷል። ያ ተቋም ወስዶታል ወደ ተባለው ጉዳይ እንሂድ። ምንድነው ማርክ ዙከርበርግን እዛ ያደረሰው ጉዳይ?
የዩናይትድ ስቴትስ ኮንግረስ ያደረሰው ዋናው ጉዳይ ፌስቡክ ከተመሰረተ ጀምሮ በተለያየ ጊዜ ፌስቡክ ተጠቃሚዎች የፌስቡክ አካውንት በሚከፍቱበት ወቅት ተስማምተው የሚገቡበት ስምምነት አለ። እነኚህ ስምምነቶች ምንድናቸው? ይሄን የፌስቡክ አገልግሎት ሳገኝ ስጠቀም ፌስቡክ ከኔ የሚፈልገው ነገር ምንድነው? የግል መረጃዬ ለምሳሌ ፌስቡክ ላይ በሆንኩበት ወቅት ፌስቡክን መጠቀም ከጀመርኩበት ጊዜ ጀምሮ ያሉ የተለያዩ የደስ ያላቸው ለምሳሌ የንግድ ተቋማት ሊሆኑ ይችላሉ፣ የስፖርት ክለቦች ሊሆኑ ይችላሉ፣ ወይም የፖለቲካ ድርጅቶች ሊሆኑ ይችላሉ። እነሱ በሙሉ የፌስቡክ ገጽ አላቸው። እነሱ የሚጽፉትን የሚናገሩትን ማንኛውም እኔ በኔ ዙሪያ ላይ የተመረጡ ወይም ጀነሬት የተደረጉ ዳታዎችን ጠቅልሎ ይዛል ማለት ነው። እንግዲህ ይሄ አንድ ዳታ ነው ማለት ነው፣ ወይም ደግሞ ነጥብ ነው። ይሄን ነጥብ ተጠቅሞ ፌስቡክ በጣም ብዙ በቢሊዮን የሚቆጠሩ ተጠቃሚዎች ያሉት ድርጅት ነውና ይሄንን ሰብስቦ ለሶስተኛ ወገን ይሰጣል ማለት ነው። ካምብሪጅ አናሊቲካ የሚባለው የፖለቲካ ካምፔን አድቮኬሲ የምክር አገልግሎት የሚሰጥ ነው።
ማርክ ዙከርበርግ ይሄንን ሲጠየቅ ይሄን ጉዳይ እሱ ከፌስቡክ ፈቃድና አውቅና ውጪ ካምብሪጅ አናሊቲካ እንዳደረገው ነው ጠቅሶ ሲከራከር የነበረው።
አዎ፣ ይሄ እንግዲህ ካምብሪጅ ከፌስቡክ ፈቃድ አልሰጠውም ይላል፣ ካምብሪጅ አናሊቲካ ፈቃድ አለኝ ይላል። ግብግብ ላይ ናቸው። እንግዲህ ማርክ ዙከርበርግ በዚህ በሁለት ቀን በነበረው ሂሪንግ ላይ ወይም ደግሞ ጥያቄና መልስ ላይ ሲመልስና ሲጠየቅ የነበረው ነገር ምንድን ነው? በመጀመሪያ ደረጃ እንግዲህ ከዚህ በኋላ ፌስቡክ እስከ ዛሬ ድረስ ፌስቡክ ራሱን እንደ ሚዲያ ተቋም አይደለም የሚያየው። መተዳደሪያ ሕጉም እንደ ሚዲያ አልነበረም፣ እንደ ፕላትፎርም ነው ወይም ደግሞ አእማድ ነው ብዬ ነው ወደ አማርኛ የመለስኩት።
የቴክኖሎጂ ተቋም ነው፣ የቴክኖሎጂ ድርጅት ነው፣ የሚዲያ ቅርጽ የለውም
ይላል። አዎ። እና መተዳደርም ያለብን በሚዲያ ህግ ሳይሆን በቴክኖሎጂ ተቋም ህግ ነው መተዳደር ያለብን ይላል። እና ራሳችንን በራሳችን ማስተዳደር እንችላለን ይላል። የካምብሪጅ አናሊቲካ ጦስ ብቻም ሳይሆን ሌሎችም ብዙ ጦሶች አሉት። ፌስቡክ ያለ ፌስቡክ ፍቃድ ብዙ የተለያዩ መተግበሪያ አበልጻጊዎች ወይም ደግሞ የአፕሊኬሽን ዴቨሎፐርስ ያለ ፌስቡክ እውቅና የሰዎችን ዳታ ይወስዳሉ። የሰዎችን ፌስቡክ ላይ ያላቸውን ዳታ ይወስዱና ለተለያዩ የማስታወቂያ ሰራተኞች እንደ ሽያጭ ያቀርባሉ። ያ ትክክል አይደለም፣ ህገወጥ ነው። አንደኛ የሰዎችን ፕራይቬሲ ወይም ግላዊነት የሚጋፋ ነው። ያለ እውቅናቸው ያለ ስምምነታቸው ለሶስተኛ ወገን ዳታ ይሸጣል ይላል። ያ አንድ ነው። ሁለተኛ እንግዲህ ፌስቡክ በተለያዩ ሰዎች ጥቅም ላይ ይውላል። በተለይ ደግሞ 2016 የአሜሪካ ምርጫ በኋላ ብዙ ሰዎች ከሌላ አገር በተለይም ደግሞ ከራሽያ አሜሪካ ምርጫ ላይ ተሳትፈዋል ወይም ደግሞ ገብተዋል ብለው ስለሚያምኑ ይሄንንም ነገር አመቻችቷል። በፌስቡክ እውነተኛ ያልሆኑ ሰዎች የሐሰት ስማቸውን በመጠቀም ወይም ደግሞ በማስታወቂያ በመግዛት ከፌስቡክ ራሱ፣ ምክንያቱም ፌስቡክ አሁን የማስታወቂያ ስራም ይሰራል። ስለዚህ ማስታወቂያ በመግዛት ፔጆቹ ወይም ገጾቹ እውቅና እንዲያገኙና ብዙ ተከታይ እንዲያፈሩ ተጠቅመውበታል። በዛም የአሜሪካሰብ በዘር በቋንቋ በሃይማኖት ከፋፍሏቸዋል እና በሚፈልጉት የፖለቲካ ፓርቲ ተባብረው እንዳይሰጡ አድርጓቸዋል የሚል ውንጀላ ይቀርብበታል። ስለዚህ ለሶስተኛ ወገን አገልግሎት ይውላል ይላል እና በዚህ ምክንያት ነው ወደ ዩናይትድ ስቴትስ ኮንግረስ ቀርቦ ይህን ማብራሪያ የሰጠው።
እንግዲህ በዚህ ጥያቄና መልስ ላይ የድርጅቱ መስራችና ባለቤት ማርክ ኃላፊነቱን እንደሚወስድ ገልጾ ይቅርታን ጠይቋል። በሌላ በኩል ደግሞ ከምክር ቤቱ አባላት እንዲህ ያለ ይቅርታን በመደጋገም እንደመጠቀሚያ ያደረከው ነው የሚል ትችት እዛው ተሰንዝሮበታል እና እዛው ጋር ለትችት ከተዳረገ ይቅርታው ወደ የሚወስደው ይመስልሃል?
እኔ እንግዲህ ይመስለኝ እንግዲህ እሱም በተደጋጋሚ በሁለቱም ቀን ጥያቄና መልስ የተረዳሁት ከዛም በኋላ በወጡ መረጃዎች ባየሁት ነገር መጀመሪያ ከዚህ በኋላ ፌስቡክ እንደ ቴክኖሎጂ ተቋም ሳይሆን እንደ ሚዲያ ተቋም እንዲታይ፣ በዛም መሰረት በህግ እንዲተዳደር፣ ለምሳሌ በፌስቡክ ላይ የሚነገሩ ማስታወቂያዎች እሱም ፈቃደኝነቱን ገልጿል፣ በመንግስት ቁጥጥር ስር ለመግባት እዚህ ሀገር ባሉ ተቋማት አትሊስት ቁጥጥር እንዲደረግብኝ ፈቃደኛ ነኝ። እኔ ብቻም ሳልሆን ሌሎቹም የቴክኖሎጂ ተቋማት፣ ሌሎች የማህበራዊ ሚዲያ ተቋማት ለምሳሌ ትዊተር፣ ጉግል፣ ማይክሮሶፍት፣ ሌሎችም እና አማዞን ሁሉም የቴክኖሎጂ ተቋማት ናቸው እና እነሱም በሚዲያ ህግ ጥብቅ ቁጥጥር ስር እንዲገቡ ፈቃደኛ ነኝ በእኔ በኩል ብሎ ተናግሯል።
ይሄ ነገር ወደ ኢትዮጵያን በኢትዮጵያም የፌስቡክ ተጠቃሚዎች ቁጥር በየጊዜው እየጨመረ ነው እና ይሄ ማርክን በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ፊት ያቆመው ጉዳይ የኢትዮጵያውያን ተጠቃሚዎች ለኢትዮጵያውያን ተጠቃሚዎች የሚሰጠው አንደምታ ይኖር ይሆን?
ይኖረዋል። እንግዲህ ኢትዮጵያ ውስጥ ፌስቡክ ባለ ሁለት ስለት ቢላዋ ነው ማለት ይቻላል። በተለይ ደግሞ ምንም የመረጃ ስርጭት በመንግስት ቁጥጥር ስር ስለዋለ ኢትዮጵያ ውስጥ ብዙ የመረጃ ስርጭት ስለሌለ፣ ብዙ የሚዲያ አውታር ስለሌለ ፌስቡክ ይህን እየተካ በርካታ የመረጃ ምንጭ ሆኗል እና ጥሩ ጥቅም ይሰጣል እና ፌስቡክ ኢትዮጵያ ውስጥ ትልቅ ስራ ይሰራል። መረጃ ስርጭትን ያፋጥናል። ሰዎች ስለ ሀገራቸው እንዲያውቁ ያደርጋል። ከዛ በተጨማሪ ደግሞ ይሄ እንግዲህ ፖለቲካውን በተመለከተ ነው። ማህበራዊ ትስስርም ፈጥሯል። ከወዳጅ ዘመዶቻቸው ጋር በስልክ ይገናኛሉ። ሜሴንጀር፣ ዋትስአፕ በፌስቡክ ስር ያለ ሌላ መተግበሪያ ሶፍትዌር አይነት ነው። ስለዚህ ፌስቡክ በርካታ ጥቅም አምጥቷል ማለት ነው። አንዱ ስለት ይሄ ነው። ሁለተኛው ስለት ግን ምንድን ነው? ይሄ በአሜሪካም በሌላም ሀገር የሆነ ያለ ነገር ነው። የሐሰት ስም በማውጣት ምንም ተጠያቂነት የሌለበት መረጃ ስርጭት ስርዓት ውስጥ ይገባል። የሐሰት ዜና ይስፋፋል እና ይሄም ትልቅ ጉዳት ያመጣል። የእርስ በርስ መተማመንን ይቀንሳል እና ማህበረሰባችንን ለአደጋ ያጋልጣል ማለት ነው። እና ይሄ ሌላው ስለት ነው። በተለይ ደግሞ በዚህ በኩል ያለው ነገር የሚከፋው ምንድን ነው? ኢትዮጵያ ውስጥ ያለው የመረጃ ስርዓት በመንግስት ቁጥጥር ስር ብቻ ስለሆነ እና ብዙ ሰዎች የመናገር ነጻነት ስለሌላቸው ቢኖራቸውም እየፈሩ ስለሚናገሩ ጭፍኑ የሚነገሩ መረጃዎች፣ እንደዚህ በጭቆና ውስጥ ያሉ መረጃዎች እንደ ፌስቡክ ያለ የመገናኛ መንገድ ለክፉ ዓላማ ሐሰት ዜናዎችን፣ የጥላቻ ንግግሮችን ለማዋል ይጠቀሙበታል ማለት ነው። በእርግጥ ከሁለት ከሶስት ዓመት በፊት በኦክስፎርድ ዩኒቨርሲቲ አማካኝነት የተደረገ ጥናት ኢትዮጵያ ውስጥ ጥላቻ ንግግር ሊባል በሚችል ደረጃ ፌስቡክ ላይ ብዙ ንግግር የለም የሚል ድምዳሜ ላይ ደርሰው ነበር። ግን አሁን ከዛ በኋላ በሆኑ ነገሮች እኔ በቅርብም ስለምከታተለው ፌስቡክ ላይ ጥላቻ ንግግሮች እየተስፋፉ ነው። ተጠያቂነት የለም። አኖኒሚቲ ወይም ማንነትን መደበቅ በጣም የተለመደ ነገር ነው እና ያንን ተጠቅሞ ደግሞ ያንን ተገን አድርገው የተለያዩ ስሞችን በማውጣት የጥላቻ ንግግሮች፣ የሐሰት ንግግሮች፣ የስም ማጥፋት ንግግሮች በጣም እየተስፋፉ ነው።
ወደ መጨረሻው ዘገባችን እናልፋለን። የቀድሞ ዩናይትድ ስቴትስ ፕሬዚዳንት ጆርጅ ደብሊው ቡሽ ባለቤት ባርብራ ቡሽ በሕክምና ሲረዱ ቆይተው ትናንት በ92 ዓመታቸው ከዚህ ዓለም በሞት ተለይተዋል። ማርያማ ዲያሎ ያጠናቀረችውን ዘገባ መስታወት አረጋው ታቀርባለች።
ባርብራ ፒርስ ቡሽ የዩናይትድ ስቴትስ 41ኛው ፕሬዚዳንት እንደ አውሮፓውያን አቆጣጠር በ1990ዎቹ ስልጣኑ ሲረከቡ የመጀመሪያዋ የዩናይትድ ስቴትስ ቀዳማዊት እመቤትና ከስድስቱ ልጆቻቸው መካከል ጆርጅ ዋሽንግተን ቡሽ በ2000 ዓ.ም ስልጣን ሲይዙ ደግሞ የፕሬዝዳንት እናት ነበሩ። ባርባራ በህይወት በነበሩበት ጊዜ ለቤተሰባቸው በተለይም ለፕሬዝዳንቶቹ ለባለቤታቸውና ለልጃቸው ክብር እጅጉን የሚቆረቆሩ እንደነበሩ ይነገራል።
ጠንካራው ባለቤቴ የሰራውን ስራ የሚነቅፍና ኋላም የልጄን የስልጣን ዘመን የሚያጣጥል ነገሮችን መመልከት በእጅጉ ጠላለሁ።
በሌላ ወገን ባርባራ በስልጣን ዘመናቸው የዩናይትድ ስቴትስ ስነ ጽሑፍን በተመለከተ ከፍተኛ ተሳትፎ እንደነበራቸው የሚገልጹት በሂውስተን ዩኒቨርሲቲ ፕሮፌሰር የሆኑት ናንሲ ቤክ ያንግ ናቸው።
ሁሉም ዜጋ መሰረታዊ እውቀት የሆነው ማንበብና መጻፍ እንዲችል ከፍተኛ ትግል አድርገዋል። በዋይት ሃውስ በሚደረጉ በተለያዩ የውይይት መድረኮች ደጋግመው የተከራከሩ ሰው ናቸው።
በባርባራ ቡሽ ቤተሰብ ስም የተሰየመው የስነ ጽሑፍ እርዳታ ድርጅት በዩናይትድ ስቴትስ ከስነ ጽሑፍ ጋር የተገናኙ ስራዎችን ለማገዝ የሚውል ከ110 ሚሊዮን ዶላርስ በላይ ገንዘብ ማሰባሰብ ችሏል። በዋይት ሃውስ የነበራቸውን ቆይታና የህይወት ልምዳቸውን በጽሑፍ አስፍረው በመጽሐፍ ለማሳተም የበቁ ሴት ናቸው። እንደ አውሮፓውያን አቆጣጠር በ1925 ዓ.ም ነበር ከፕሬዝዳንት ቡሽ ጋር ትዳር የመሰረቱት። ወጣቱ ቡሽ ወደ ጦር ሜዳ ጉዞ በጀመሩባት ሰዓት ስመለስ ታገቢኛለሽ ለሚለው ጥያቄ አዎንታቸውን ያገኘው መተጫጨት ለ73 ዓመታት የትዳር ዘመን በቅቷል።
I would stand there and look out at the blackness of the sky and I would think about
ጦርነት መሃል ቆሜ የጨለመውን ሰማይ እያየሁ ያጣኋቸውን ጓደኞቼን የምወዳት ሀገሬንና የማፈቅራት ባርብራ የምትባል ወጣት መላልሽ አስብ ነበር።
ባርባራ ቡሽ በህይወት ዘመናቸው የሰሩትን በማሰብ መጽናናታቸውንም የልጅ ልጃቸው ተናግረዋል።
የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ ሁልጊዜም ቢሆን አስተያየቶቻችሁን እንቀበላለን። ስናስተናግዳችሁ ያመሸነው ሄኖክ ሰማግዜርና
ጽዮን ግርማ ነን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።
መልካም ምሽት።
kun radio sagale americati